አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 17 አስተምተን የተፈላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓ.ም ተመረተ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 17 ትንሣኤ የሚነግረኝ ሁሉ ለማመን የሚከብድ ነበር። ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም። ከነሱ ውጭ ታስረው ስለነበሩት የደርግ አጋሮች ስለሚላቸው ቢያንስ ስለ አንዱ እንዲነግረኝ ጠየቅኩት። ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የእስረኞች ለምርመራ መጠራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ ባንድ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስላዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዘዞን ሄደ። ትንሽ ቆይቶ ወደ እኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 አለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 አለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይናይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳን አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ። አምሳለቃ መልስ አልሰጠውም። አሁን እውነቱን እንድትነግረኝ ይፈልጋለሁ። ዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠውም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድን ነው ያደረግከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገሩ ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየተቀጠቀ አልወጋህም? ኧረ የምን ፎቶ? የምን ስፒል ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫርረው ተላላኪው ገባ። ጥራው፣ ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም፣ ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ጠቁሞ አስገድሏል፣ አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደ ማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረ ሰው ሁል ጊዜ አይኑ እየደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይህ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደ ሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከ ዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት፣ በትዝብትም አየሁት። አተኩሮ ሊያየኝ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ አምሳለቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ፣ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ። ዘለቀ በል ንገረው። አምሳለቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጠቀሃል። ሀፍረት አይታይበትም። መቼ? ባለፈው ሳምንት። ፎቶውን የት አግኝቼ? ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምራቁን ግርገጭ አድርጎ ዋጠና አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠቀው። እሺ ስፒል ከየት አመጣው? የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆሮቆንዳ፣ የሰው ቆሮቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው አምሳለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። አምሳለቃ ደወሉን ደወለ። ተላላኪው ዘሎ ገባ። ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ። ተላላኪው ሲወጣ ጸጥታ ሰፈነ። ምን አስብ እንደነበር አላውቅም። ዘለቀም ምን እንደሚያስብ መገመት አልቻልኩም። የዳኛውን የአምሳለቃ ሐሳብንም እንዲሁ። ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ አምሳለቃ። እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም። ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ። ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም፣ ስለዚህ ዋሽቻለሁ ማለት ነው። የሞት ሞቴን ራሴን ለመከላከል የተናገርኩት ነበር። አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስቶ በሐሰት ሊከስ አይችልም አለኝ አምሳለቃ። ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆሞ መልስ አልሰጠሁትም። አምሳለቃ ወረቀት ማገላበስ ሲጀምር እኔ በሐሳብ ተውጬ ጠራጠራውን አያለሁ። ዘለቀ በዚያ ቅብዝብዝ አይኑ ክፍሉን ያማትራል። ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያያዘ ጋዜጣ ለአምሳለቃ ሰጠው። አምሳለቃ ጋዜጣውን ወዲያው መግለጽ ጀመረ። የኔም አይን አብሮ ይገልጻል። የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ። አነጋገሩ በእርግጠኝነት ነበር። ራሴን ተጠራጠርኩ። እውነት አድርጌ ይሆን ብዬ ሁሉ አሰብኩ። በእርግጥ የመንግስቱ ኃይለ ማርያምን ፎቶ አልጠቀጠቅኩም። ሆኖም ፎቶውና ስቲል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር። ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ። ነፃ ልሆን እንደማልችል ወለል ብሎ ታየኝ። ከሞት ወይም ከግርፋት እንደማላመልጥ አመንኩ። ዘለቀ ተናግሮ እንደጨረሰ አምሳለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ። አቤት የጊዜው ርዝማኔ! አንድም ጋዜጣ ላይ የተባለው ፎቶ አልተገኘም። ቀኑን ታስታውሰዋለህ? አምሳለቃ ዘለቀን ጠየቀው። አሁን ትዝ የማይለኝ ሁለት ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው። አምሳለቃ የተባሉትን ሁለት ቀን ጋዜጦች አገላብጦ ፈለገ። የለም። አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ። የጌታቸው ጉርድ ፎቶ የለም። ዞር ብዬ ዘለቀን አየሁት። አይኑ ፈጥቷል። ደም ለብሷል። ከንፈሩ ይንቀጠቀጣል። ግንባሩ ላይ ወዝ ይሁን ላብ አላውቅም፣ ግን ተንጨጭቧል። ወዝ ማለት ስለሚወድ ወዝ ይሆናል። አምሳለቃ ተስፋ አልቆረጠም። የጓድ መንግስቱን ጉርድ ፎቶ ፍለጋውን ቀጠለ። የለም፣ የለም፣ የለም የሚል እንደ ገደል ማሚቶ ከሩቅ የሚጮህ ድምፅ የሰማው መሰለኝ። መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው። ተጠንተው ያላለቁ ሊደረስባቸውም የማይችል ምስጢር። በእርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደ ሰማሁ እስካሁን ድረስ አምናለሁ። አምሳለቃ ተሾመ ሰለቸው። ጋዜጣውን ወደፊት ገፋ እያደረገ በላውጣ እናሳየው አለው ትንሽ ብስጭት ብሎ። ዘለቀ ጋዜጣውን እያየ ተቁለጨለጨ፣ አጉረጠረጠ፣ የተወሰኑትን አገላበጠ። አሁን የአምሳለቃ ፊት እየተቀያየረ ሄደ። የዘለቀ ጠይም ፊት كسل مسجاني قبعونا تقرشا مسلا همسالكا دنجت كمكما جعو تنسا بماري عملات ينسو سو دم للتاسف السينبر ألو زلكا يعني بلاو كوم بأرتدوكس سليت كانو هايهان يماري عملات نبر بزيان اللي تمامنو قرمي يليك أمام برو قرد فوتوغراف ديقل لي نبر ألو لراسي دولو سيدول تلالا كيو قبا يعني نيزوين لما تطمر ماري اللي أسرك بي أززو للك النام سالكا الزياسي كارو اني وطاو كالزاو تانرك كام سالكا بيرو تمس مسامات جمرة همسالكا سيساد دب نبر وديو يتفي دمس سمان فزلك لا يرفى تفين دونا قم تجالو تفيو يامسالكا يكون يماريام جن على وكم كنيغار كمتوت خاندوليج بستقر ليلوچو بدات شون شرسو كوريدر لايكو مواغنيوات شو كاليلا كفل يمتاون عندوليج يتكسس كبتن مكنيار نقرريو السن من اندارو تيكوت ايها بال تفان بلا تاورا اللي تبيينو بلو السن يتكوم ببتن يليلاون يجورو طابيس من اقري بغالن دي سمانو يمرمرا ماكلو بيان دندو كفل جورو طابيو تشالوت يانكن تاريا النزيهو جوروج ورهاويهون يمن فك ريبورت مادرقات شونو ذلقه يكسسي يميك أربو ريبورت سلات تاكونو يتطرانو لجوش بومولو قده چين سلال لكا بمتان ببتوني تاسسلفان تملف ودتلايا يكفل اندن ببتان سلات عززا كسوس كتر وده سوس كتر تزاوركو ذلقه اندتقو مبينينا انديت تنككو لسوس كتر قادن يوشي وديعونو ملك سلاكو ذلقه يعني كان اندى تقرفلنا حسابون اندى قين يسمعو يزيا كان بوالا عينونا ايتشو علاوكم يتن دي دم علاوكم اسكي باك عين كتب يساكو تنشكو ايتشي دقمو نقرو اللو قرمي لمان نيوم سلا الاتو يماريام تشلو تدانيا سلا امسالكا سيشم ماري نقر مسمات مفلق بجاي دلم بتعم واقواب كتم اندن اقرقو امسالك عتشوما يما اكلاوي يمر ماريوش كونشونو بتعم يمي فرر شكاين سونو سويو بامر مرانا يسنا لبوناج انا بمفتر يتنكاننو نققرو شبري فترال اندقنا دقمو اندبات اينا تمنو بتمونا لتملكتو كلت سر انا يلوي مسلال كاننا هذا نيتا يتكالاك ألبت بني يتعمالتنو يك كلت قلصتاو تفترويهون ويمدقمو بمياو يتكانو علاوكم دليلو تشوفاش ستوش مجمري عي عيهو تلت عالطلاوتم همسالكا ديان صوستك الزي كيهبات يتعملتوال قدف يلي اللو چكاني ويترقاقتو ما كلاوي لا تشرق الزي طبق علي يتسمارا يهبا دقافي بسدتو ريبورتنو يمي قدالو لجوچن كاسر بيت آسو تتو انديت ماكين علي اندم يصفراتشو يمي قلصو يا ريبورت زغناي نبار لجوچو تيصفرو همسالكا الزياوي كومال انديار قواتشو اندي السوايد اللم ايالة من مرعي ستال مواجوشن بوداتشو بماستنيا اجن ناقراتشون ودوهالاف دركو ببلاستيك قمديا فاسراتشوال كزيبوهالا بولت وطاد دروش اجن ناقراتشون اسيزو اندجونيا مكيناوس ياسورا وراتشوال يزاق نانيونيتا كتسمى بوهالا نبار ايهابا يمجمريون مكارا يدرقو كزيا مكارا امسالك عملتا لولتنيا جزي يسوكو ديو التاو أربع لجوج اللي قدلو سيلاكو سدس لجوج كمكينا ذلو كامل لطو بغالانو ينسو ريبورت دقمو چراش يما يتامن نبار انديت ياس قرف عند نبار ለሞት የሚያፍልካቸውን መኪና ውስጥ በጣር ሲጮው እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ያባ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ያባ አፍለቀውም። ለተለየ ጉዳይ ወደ ደርግ ጽፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ይሃፋ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል፣ ለራሱም ሳይገርመው አይቀርም። እሁድ እሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። አምሳለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። አምሳለቃ ተሾመ ተራ መርማሪ ነው፣ ግን ቁጥር አንድ ነበር። ትላልቅ የምርመራ ጉዳዮች ካሉ መርማሪው እሱ ነው። በተለይ ቆልፌ የሀባ ሰዎች ከተያዙ የሱ ናቸው። አምሳለቃ ተሾመ ይዞታል የተባለ ምርመራ ያለምንም ጥርጥር አደገኛ ወንጀል ነው፣ ውጤቱም ሞት ነው። እሱ በያዘው ምርመራ ያልተገደለ ሰው ካለ በርሸና ወቅት የሞተ መስሏቸው ትተውት የሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነ ሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ከዓመታት በኋላም ቢሆን በጭራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ ዓመተ ምሕረትና በዚህ ወር አይደለም? እዚህ ቦታ አይደለም የተያዝከው? ከነገሌ ጋር አይደለም የታሰርከው? ሲል ጠንቋይ ነው እንዴ ያስብላል። የምርመራ ስራ እንደ ሌላው ስራ የተከበረ ሙያ ነው ብያምናለሁ። እነሱ ግን አረከሱት። ለመንግስት ሳይሆን ለደርግ ስለቆሙ ህዝቡን ጨረሱት። ለተከበረው የምርመራ ሙያ ስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በዓለም ላይ ያልተፈጸመ ግብ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አስተጣቸውም። ወደ ጉዳያችን እንግባ። አምሳለቃ ከኛ ከያፓዎች የበለጠ የመኢሶን ሰዎችን ይጠላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው፣ ፈርጣጭ ሁሉ ይላቸዋል። ያፓ ወንድ ነች፣ አላማ ያላት፣ ለዓላማዋ የምትሞት። እናንተ መኪና ሙሉ ሰው ጠቁማችሁ እኛን በስራ መወጠር ብቻ ነው ስራችሁ፣ በምንም መመዘኛ የሀባ ጫፍ ላይ አትደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች፣ አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው። ዋናው በር ላይ ይቆምና የእኛ ጠላቶች መሆናቸውን ጠቆም ያደርገናል። በሉ ደህና ቦታ ሰጥታችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገውን ነዋ። በ1970 ዓመተ ምህረት እውቅ ጨካኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ እስረኛ ይገለላል። አምሳለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። አምሳለቃ ጥቆማ ተደጋጋሚ ጉሽሚያ የደረሰባቸው ሰዎች ለአስተዳደር ያመለክታሉ። ያባዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ፣ የብዙሃኑን ድምፅና ሕግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህነት ምላሽ ደግሞ ዋናው ተዋናይ አንሳለቃ ነው። ለምንድን ነው ግን እንዲህ አይነት ስራ የሚሰራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለሆነ የሰደድ አባል ስለመሆኑ ማስረጃ የለኝም፣ ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጪ የሆኑት ናቸው። እንግዲህ 3-4ቱን የአጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፋቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው 50 ለቃ በእኛ በኢሃፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢሃፓ ከተገደለ 50 ለቃ እየተደረደረ ወደ እኛ ይመጣል። ምድረ ኢሃፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮሃል ብቻ ሳይሆን ያንባርቃል። እዛው ቆሞ ማበድ ይጀምራል። ከዚያም አየር መቀበል ይከለክለናል። በቀን ቤት ውስጥ አስገብቶ በሩን ያዘጋብናል። ሌሊት ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። ናለፋ 50 ለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በኢሃፓ ሲገደል ነው። ምናልባት ራሱን በሟቹ ቦታ ሳያስቀምጥ አይቀርም። ቁልፍ ኢሃፓና በርካታ ልጆች ከተያዙም የምናውቀው በ50 ለቃ ነው። እኛ ጋር ይመጣና እንደ ሕፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። 50 ለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማዕከላዊ የታሰሩ የኢሃፓ አባላት ካሉ ይመረቀናሉ። 50 ለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በ50 ለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የኛ ልጆች ያስታወሱኝ ልንገር። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከሶ ይያዛል። እቃ በመቅበር በገበያ ላይ እጥረት ፈጥረሃል በሚል ነው የታሰረው። ምናልባትም የባትሪ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለ50 ለቃ ተሾመ ተላለፈ። አንድ ሌሊት የዝናብ ቀን 50 ለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከእንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ 50 ለቃ እስረኛውን ይዞ ተመለሰ። ለካ ሌሊት ወደ ጫካ ወስዶ ረሽንሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አድልኝና አስረክባለሁ ይለዋል። ደሞ ለመሐላ 50 ለቃ ጉዳዩ አይደለም። የቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ ማለለት። በውላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። 50 ለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጥሬው ነው የመጣሁት እያለ ሲያስቅበት ዋለ። በውላቸው መሰረት ሳይገለው ቀረ። ብዙ ዓመት ታስሮ ሳይፈታ አይቀርም። ባክህ የተሼ ነገር አያልቅም። በቃኝ። የሚገርም 50 ለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆንና እንዳልሆን ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓ.ም ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት ታጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው ሁሉም ምድሜ የሚገኙ ዜጎች በተለይ ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ እውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማንንም ይነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነጻ ለማድረግ ስለሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ ያውሪ ሰብእና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ አራጋው፣ የከፋው ስምኦን ጋሌሮ፣ የሲዳሞ ጴጥሮስ ገብሬ፣ ያሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ እሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው አለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳለ ጎሳዬ፣ የከፍተኛ 15ቱ ከፈለኝ አለሙ፣ የከፍተኛ 16ቱ ቺፍ ተስፋዬ፣ የከፍተኛ 9ኙ ቀልቤሳ ነገው ትዝ ይሉኛል። ያንዳንዶቹን ስም እኔም የሰማዋቸው ይመስለኛል። ስማቸውንማ መስማት አይቀርም፣ ሰምተዋል። ያንንም የታወቁ ነበሩ። እውቅና እኮ ዘፈን በመዝፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። የኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ኢያፓ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓጠን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ካዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። የማውቃቸውን የኢያፓ ልጆች በሙሉ አንድ በአንድ ማስታወስ የቀን ተቀን ስራዬ ነበር። እንደ ወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የኢያፓ መዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣሁ በኋላ ያለ ጓደኛ መቅረቴን ሳውገን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢያፓ ታሪክ እኮ እንደነበረው የአባላት ብዛት አልተጻፈም። ተጽፏል፣ ግን በጣም ትንሽ መጽሐፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ኢያፓዎች ለምንድን ነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋዕል ጸሐፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግር አልችልም። እውነቱን ነው። ያለቁት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስትና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኒያ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢያፓን ለሚጠሉ በወቅቱ ያልነበሩ ወይም የወቅቱን ሐቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍት ተመቸ። እኛን ለዲሞክራሲና ለህዝባዊ መንግስት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለሀገር ግድ ሊላቸው ጦር ሰባቂ ትውልድ በሚል ያንዳንድ ኮንፈረንስ የፖለቲካና የጥቂት ልቦለድ መጻፍ ማሟሻ አደረጓቸው። ያባ በርካታ ስህተት ነበሩበት። ይያታይከም ያንን ነጥሮ በሚዛናዊነት መተቸት ግን ዕውቀትም ነው ታሪክም ነው። ተወኛቦ የመላለስ ከዚያው ተከተኛለ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆንም ጥቂት ያሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠረ ኖሮ ሲሉ ሰምቻለሁ። ሁሉም እኮ ይሃፋን አይተላም። ሁሉም ደግሞ ይሃፋን መውደድ የለበትም። ይማውራው ታሪኩ ያለ መጻፉ ላይና አልፎ አልፎ ሚዛን አልባ የሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ይሃፋ በሆንኩ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳነው ነው። ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ ያንተ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሐይም፣ ከላባደር እስከ ወታደር፣ ከአዋቂ እስከ ህፃን ቁጥር ስፍር የሌላቸው ሰዎች ወይ የኢህአፓ አባል ነበሩ ያለበለዚያም ደጋፊ ነበሩ። ለዛውም ብሩህ አእምሮ የነበራቸው። ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኖር። በነገራችን ላይ ስለ አንድ ወጣት ልጅ ድንገር ቼጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙ ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ይሃፋ አልኩት። ለምንድን ነው ታዲያ መጽሐፍ ማጽፎት እያለ እንዴት እንደወቀሰኝ ልነግርህ አልችልም። ከአመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጻፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያልኩ የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቼ ጉቬራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው ያሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን መቼና የት እንደታሰርኩ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። ሁነቱን ነው ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲ ጋዜጣ ነው አልኩት። የተያዘብኝ ግን 23 ነበር ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከያባ ጋር የነበረኝን ቁርኝት ምን እንደሰራው ከነማን ጋር እንደሰራው እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንዳልነበርኩ ስነግረው አልተናደደም አልጮኸብኝም። ደርግ ጽፈት ቤት የሰጠውትን ቃል ሰላምታ ተናገርኩት። ከምነግረው በላይ ብዙም ይጽፍ መስሎኛል። በጣም ግራ ተጋባው። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽፈት ቤት የመጣ የኔው መሰለኝ። መርማሪው ስራ የበዛበት ይመስላል። የኔን ጉዳይ ጨርሶ ወደ ሌላ ምርመራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈርም አለኝ። ምን እንደ ጻፈ እንኳ ሳያስነብበኝ ፈረምኩለት። ደቦ ለፊርማ። ከዚያ እንደወጣው ነገሩ ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳወጣ ሳወርድ ሰነበትኩ። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። በሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴ እንደሚፈላ አውቄዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገለበጠ በኋላ አንድ ዓመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ የገባው ዜናውን ለእስር ጓደኞቼ አበሰርኩ። በሁለት ጣታቸው እያጨበጨቡ በድምፅ ደግሞ እያሉ የደስታ የተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምፅ ደግሞ በረጅሙ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ 2 ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔ ቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ ዓመት ፍርድ የገረማቸው የተወሰኑ ልጆች የአባ ውስጥ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፉኝ። የኢሃፓ የብረት ዲሲፕሊን ገና ከደሜ አልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። 6 ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስም ረስቼዋለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስታወስ ሞክረናል። ሲራክ፣ አስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱልአዚዝ፣ 2ቱ መስፍኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንዲሆን በካቦው ታጨው። 2-3 ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨሁት። ለምግብ አመላላሽነት የሚያበቃውን መስፈርት አሟላለሁ። አንደኛ የኢህአፓ አባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ 2 ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈቅኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓ! ፊቴን ታጥቤ ጸጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀሁ። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቀስ ስልጠና በካቦ ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጣና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት ዕድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ ዕድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስኩ በኋላ እያጮለቅ እናቴን መጠበቅ ጀመርኩ። መጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። እፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፕሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር ብታደርግ ታያይ ነበር። ወደ ፍታሹ ጀርባ ጠጋልኩና እማዬ ብዬ ተጣራሁ። ቀና ስትላየችኝ አይኗን አፍጣ አፏን ይዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማይ አንጋጣ አንተ ምን ይሳንሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔም እንባ ኩልል አለ። በመሃል ፖሊሱ ገለል ይበሉ አላት። እኔም ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ዕቃ ሲመጣ ፖሊሱ የእስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባዋ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ ዓመት ተፈርዶብኛል። መስከረም ላይ ይፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነኝ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራሁ የምናገረው በጣም በፍጥነት ነበር። ሁሉንም በምስጢር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጠዋል። የአሁኑ መስከረም ስትለይ አዎ ስላት ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች እያሰቡ ለቅሷቸውን ጀመሩ። እናት የመሆን ዕዳ ከቀናት በኋላ ለመፈታት ሁለት ወር እንኳ የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።